ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እናቶች ጫካ ነው የምትመጣቸው። በሚመጣ ጊዜ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ፣ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ ማድረግ በማድረግ ነው ስራውን የጀመረችው።
በቤኒሻንጉል ጉሙዝ ክልል አጉል ልማዶችን በመታገል ለሴቶች የተሻለ ህይወትን ለመፍጠር እየጣረ ያለ ተቋምን በመሸጡ እናስተዋውቃችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚ መሰናዶ እንሻገር። ጓሎካ በቤንቻንጉል ጉሙዝ ክልል ሴቶች በወሊድና በወር አበባ ወቅት ወደ ጫካ እንዲገቡና እንዲገለሉ የሚገደዱበትን አጉል ልማድ ሙሉ ለሙሉ እንዲቀር ከሁለት አስርተ ዓመታት በላይ የሰራ ተቋም ነው። ተቋሙ የተመሰረተው አሁን በህይወት በሌለችው ወጣት ራስ መዝገበ ሲሆን የበርካታ ሴቶችን ህይወት ወደ መልካም በመቀየር ካሰቡበት እንዲደርሱ እያገዘ ይገኛል። የደንገረሙ በተቋሙ ዙሪያ ቀጣዩን ዘገባ አስተናርታለች።
በቤንሻንጉል ጉምዝ ከ20 ዓመት በፊት ህጋዊ ዕውቅና አግኝቶ የተመሰረተው ምጅጅጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት ዕውቀት፣ እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ 2 ዓመታት ያለፉት ወይዘሪት ትራስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤንሻንጉል ጉምዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምጅጅጓ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህሪ ወርቁ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች።
እንግዲህ ምጅጅጓ ሎካ የሴቶች ልማት ማህበር ምጅጅጓ ማለት የጉምዝኛ ቃል ነው። የተመሰረተው እንደ ኢትዮጵያን አቆጣጠር በ2002 ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉምዝ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ፣ ወደ አዲስ አበባ መጣ። የውጭ ጉዞ ነበራትና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉምዝ ፋዊ ወረዳ ሳሊኒ ፕሮጀክት ነበር በአጋጣሚ ይዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች። እና ያካባቢው ሴቶች አለቅሳሉ። ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ ማረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት እዛው ላይ ወዲያውኑ ወሰነች፣ የራሴን ህይወት ትቼ የዚህ ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም ሰርዛለሁ፣ ትምህርት ምንም አይነት የኔ የሚለው ነገር አይኖርም፣ ይሄንን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል፣ በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርጊው የሚል ጥያቄ ተነሳ። ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው እነሱም የጎሳ መሪ ሚስት በአጋጣሚ ነፍሰ ጡር ነበረች፣ ቤት ወለደች። ከዛ በኋላ የትርሃስ አምላክ ደም አይፈራም ብለው በአካባቢያቸው አወጁ፣ ማስተማር ጀመሩና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ፣ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራዋን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ።
ምጅጅጓ ሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህፃናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከ መገንባት ደርሷል።
እንግዲህ ምጅጅጓ ሎካ በዋናነት የሚሰራው ሴቶችና ህፃናት ላይ ነው የሚሰራው። በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማሲፊኬሽን እንደዚህ በባጃጅ ሞንታር ወጭ ነው በማስተማር በመኪናዎች እየተዘዋወሩ ማስተማር የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦናና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ የሚኖሩ ሴቶች የሙያ ስልጠና በመስጠት መልሶ እንደሚያቋቋምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች።
ፊስቱላውን እየቀነሰ መጣል ቁጥሩ የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም አመት የሚኖሩት ችግር ነውና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በመምጣት ህክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በህይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ 12 ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎት ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ።
ዛሬ 10 አመት ከደማ 9 አመት ምሳሌች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቀ በማለት ቀይራ ነው ማዕከሉ ለመጀመሪያ ጊዜ ፊደል ይቀመሰችበት ህክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።
ጃዊ ላይ መጣች ስራ ለማስተራት ማማ ሲስ 7 አመት እንደዛ ቆይቼ እንደገና ስራ ለመስራት ለቤንሻንጉል መጣን። ከዛ ቤንሻንጉል መጥቶ ስራ እየሰራ የመጣ ከምስ ነበር የምንጀረው ያለ ያምሪ ያክሴባል ትተን ሄደ ብቻዬን ማለት ነው። ሚስቴ ወደ ጃዊ ያ ትተን ሲሄድ እኔ ያ ገበሬው አለ ከገበሬው ጋር ትተን ሄደ ሰፈረ ሲስ መጣ ነበረ መቀመ ጎልናውና ቁኝ ተኛው በቃ በነገተው ነገርኩኝ። ለማክሲ ማክሲዳን ያሰም እሱን ከባረረ ለሰራተኛው ሲያባረረ ደግሞ እንደገና ያው ብር ስላልተቀበለ ያን ለመክሰስ እንደገና የእሱን ሲያረሱ እንደገና ፖሊስ ደግሞ ጠራሱ ልዩም በትንሽ ይፈልጋላችሁ ብሎ እንደገና ሶስታችንም ፖሊስ ወሰደ ወደዚህ ወደ ዳምቦ 26 አካባቢ ነው የገባሁት እና ያው እንደገባሁ መጀመሪያ ህክምና ያደረጉልኝ ምዩግራም ሁላ ህክምና ያደረገልኝ ከዛ በኋላ ደግሞ ፍርድም እንደገና ደግሞ እንዲሰጠኝ ያደረጉ መታቸው ሰተኝ ያገኘኝ በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገብኝ አንደኛ ፍልሃብዬ ማለት ነው። ትምህርት እንዳለጋ አላውቅም ነበር።
ጣቷ በአሁን ሰዓት 10ኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ልኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።
ወደ ትምህርት መሆን የተማርኩኝ አስተያየት ደርሻለሁ እያስኑ ሙሉ እንደዚያ የገባኝ አስተያየት ደርሻለሁ እንደነ ስጉር ከዘመን ዜጎ ብቃት ማምራት እያስተያየት እንዲያ ይደረስ እና የወደፊት ተስፋ ያበቅ እነዚያ ከምር እንደዚያ ደግሞ እንደዚያ ሰዎች መርዳት ዶክተር መሆን ፈልጋለሁ በቃ።
የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በመጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤንሻንጉል ጉሙዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል።
እኛ አሁን እየሰራን ያለነው ቤንሻንጉል ጉሙዝ ላይ 5 ወረዳዎች ላይ ነው። ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም እንሰራ ነበር። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግሪ የሚባል አንድ ወረዳ ላይ እንሰራለን በዚህ ዙሪያ። እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችንም ከመገንባት አኳያ የትራስም ሐሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጂ ልማዶች ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻ የሚባል አለ። በስፋት ያለ ከጫካ መውለዱን ስናስቆር በስፋት ያየነው ያለው ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣውና ፈለገችም አልፈለገችም ለለውጥ ጋብቻ የምትሰጥበት ሁኔታ አለና በሰፊው አሁን እዛ ላይ ነው እየሰራን ያለነውና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው ችግር። ወደኛ ሲፋውስ ወይም መጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ለከይ ችግር ሲፈጸም ሪፖርት ያደርጋሉ ወደኛ ሲፋውስ መጣው ወደ ህግ ሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምህርቷን እንተማርበትን ነገር የማስቀጠል ሁኔታ ጋብቻው እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው አብዛኞቹ።
የሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምዥጓሎ ካተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ ዓለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ዋሽንግተን ዲሲ።
እደንና መሰግናለሁ። ከ20 አመታት በፊት ጆን አለን መሐመድ የተባለ አለሞ ተክራሽ በዋሽንግተን ዲሲና አካባቢው የሚኖሩ ሰዎች ላይ አነጻጥሮ በመተኮስ 10 ሰዎችን ሲገድል 3 ሰዎችን ክፉኛ አቅስሎ ነበር። ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዷል። 12 አመታት አብራው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ያሳለፈችውን ፈታኝ ህይወት ለሌሎች ማስተማሪያ ያደረገች ትገኛለች። ከስምንሽ ቆይ ጋራ ያደረገችው ቆይታ በመቀጠል ይቀርባል።
I might remember or know the story of
Washington DC ውስጥ አለሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለራስሽ ንገሪኝ። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to John
Mildred Muhammad ባላለው አብዛኛው ሰው የዲሲ አለሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ታመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አለሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ሉሲስ ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
How did the abuse?
ሲያን መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
The red flag for me was when he said
you one now ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ።
So because you didn't have a physical risk.
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ በአንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
He took them and he changed their name so I wouldn't be able to find them.
ልጆቼ በዛን ጊዜ የ7 የ8 እና የ10 ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ውድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየ ቀየረና ከአሜሪካ ወጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንንም መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኛል ነበርም።
Wow. And after going through all that,
ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቀሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out that he was the shooter until
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓና አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
The shooting was taking place around you and you
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that at the time.
በትክክል መጀመሪያ ላይ ፖሊስ እስኪ ነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሹ?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንደሆነና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ሲፈትሹ በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
ስለዚህ ስለ ህግ ማቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ከሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔም ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
A lot of women they struggle with self-guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነት የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do, so this is the relationship.
መጀመሪያ ደረጃ ትዳር የሁለት ሰው ውስጥ ምላስ ነው። ስለዚህ ስሜታዊ የሆነው አስተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ አይምሮ ክፍል አንቺ መቆ ጥፋት አለብሽ፣ የተሻለ ሰው መምረጥ ትችይ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባል እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር አቆጣጠር በ2009 ተፈጻሚ ሆኗል። የልጆችስ አባት ሲገደል ምን አይነት ስሜት ነበረው?
እንዲያድጉም ማድረግ ነበርብኝ።
ሚልድሬድ መሐመድ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ኢትዮጵያ ወጣት ፈጻሚዎችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን በተወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸው ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተረጋጋሚ ይነገራል። ይህን ሁኔታ ለመቀየር የተለያዩ እንቅስቃሴዎች እየተደረጉ ነው። የህግ ባለሙያዎች ለሰባይ ተቋም የተሰኘው ድርጅትም የፍትህ ሂደት ተዋናያንን የእውቀት ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ስለዚህ ጥረት የሚያስረዱን አንድ እንግዳ ጋብዘናል። እንግዳችን በተቋሙ የሰልታይ ሙግት አስተባባሪ መረን ተስፋዬ ናቸው። አስቀድመው በኢትዮጵያ ህግ መሰረት ወጣት ተፋታኞች ተብለው የሚገለጹ ዜጎችን ማንነት ያስረዱናል።
እኛ መስበታች ያለ አንድ ግለሰብ ወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች ወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ አመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አለያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸው ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 አመት እስከ 15 አመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 አመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰድባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋንኛ ምክንያቶች ምንድናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ ለአዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ሆኗል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንተግሬት መሆን የሚችሉ በእድሜ ክልል ውስጥ ስላሉ እነኚህን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህም የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብለው የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መርጫ ስነ ስርዓት ህግ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመልከት ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና ወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች፣ ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱ ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማስተባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃን ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅም ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ሊወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።